The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 20 2009 ዓመተ ምህረት ዝግጅታችን ጀምረዋል።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
ዶክተር መረራ ጉዲና ዛሬ ፍርድ ቤት ቀርበው ፖሊስ ለሁለተኛ ጊዜ ተጨማሪ የ28 ቀናት የጊዜ ምርመራ ተሰጥቶታል።
የሥራም ክፍፍል ተደርጓል የሚል ነው። ሁለተኛው ደግሞ የአስቸኳይ ጊዜ አዋጅ በመጣስ ቅስቀሳ አድርጓል።
ከጠበቆች አንዱ ዶክተር ያዕቆብ ኃይለማርያም ናቸው። በአብይ ርዕስ ዘገባለን። ለአርዕስተ ዜናው ቆንጅት፣
ለኬንያው ምርጫ ማሻሻያ የተዘጋጀው አወዛጋቢ ሕግ ለምክር ቤት ቀርቧል። ከምርጫው አስቀድሞ አገሪቱ ውስጥ ያለው የፖለቲካ ውጥረት እንዳየለ ነው የሚሰማው። የናይጄሪያ መንግስት ከሳምቢሳ ጫካ መንጥሬ አባርሬ ያለው ማለታቸውን ተከትሎ የጽንፈኛ እስላማዊ ቡድን የቦኮ ሀራም መሪ በቪዲዮ ብቅ አለ፣ ሐሰት በማለትም አስተባበለ የሚሉትና ሌሎች ዜናዎች አሉን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ለኬንያው ምርጫ ማሻሻያ የተዘጋጀው አወዛጋቢው ሕግ ለመወሰኛው ምክር ቤት ቀርቧል። የማሻሻያው ሕግ የኤሌክትሮኒክስ የድምፅ መቁጠሪያ መሳሪያው ባይሰራ የምርጫ ኮሚሽኑ ቆጠራውን በሰው ኃይል እንዲያካሂድ እድል የሚሰጥ ነው። ተቃዋሚዎች ግን ይህንን አልወደዱትም፣ ለማጭበርበር ተግባር መንገድ ይከፍታል በማለት። ከቀጣዩ ዓመት የኬንያ ምርጫ አስቀድሞ አገሪቱ ውስጥ ያለው ፖለቲካዊ ውጥረትም አይሏል። የምክር ቤት አባላቱ ግን ህዝቡ ሰከን እንዲል እየመከሩ ናቸው። በመጽሔት ክፍለ ጊዜ ዘገባ እናቀርብበታለን።
የናይጄሪያ መንግስት ከዋናው ምሽጉ ከሳምቢሳ ጫካ መንጥሬ አባርሬዋለሁ ያሉት የጽንፈኛው የሁከት ቡድን የቦኮ ሐራም መሪ አቡባካር ሼካው በቪዲዮ ብቅ ብሎ ሐሰት አለን ሲል አስተባብሏል። ሼካው በሐውሳና በአረብኛ ሲናገር የሚሰማበት ቪዲዮ የተቀረጸው የፈረንጆች ገና ዕለት መሆኑን ቢገልጽም የት እንደሆነ ግን አይናገርም። የቦኮ ሐራሙ መሪ በታጠቁ ተዋጊዎች ታጅቦ ሲናገር አለን ደህና ነን፣ ከየትም ቦታ አልተመነጠርንም፣ አላህ ሲፈቅድ እንጂ አሁን ለዘዴ ለታክቲክ ስንል ያለንበትን ቦታ ለመግለጽ አንችልም ብሏል። የናይጄሪያ ፕሬዚደንት ሙሐመዱ ቡኻሪ ባለፈው ሳምንት መጨረሻ እሁድ ባወጡት መግለጫ ጦር ሰራዊታችን ከጂሃዳዊው ቡድን የመጨረሻ ጠንካራ ይዞታዎች አንዱ የሆነውን ሳምቢሳ ጫካን ተቆጣጥሯል ማለታቸው ሲታወስ፣ የቡድኑ መሪ ሼካው ባወጣው ቪዲዮ ላይ ለሕዝቡ ውሸት አትንገሩት፣ ብትደመስሱት ኖሮ እንታይ ነበር፣ ስንት ጊዜ ነው ገደልናችሁ ብላችሁ የምትዋሹት ብሏል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሶሪያ መንግስት በአገር አቀፍ ደረጃ ተኩስ እንዲቆም የሩሲያው ፕሬዚደንት ካስታወቁት ጋር እንደሚስማማ ገለጸ። የተኩስ ማቆም ስምምነት በሀገሪቱ የሰዓት አቆጣጠር እኩለ ሌሊት ላይ በተግባር እንዲውል ነው የታቀደው። የተኩስ ማቆሙ ስምምነት 62,000 አማጽያንን እንደሚያካትት፣ ሩሲያና ቱርክ በተግባር ላይ መዋሉን እንደሚቆጣጠሩ ሩሲያ አስታውቃለች። የአሜሪካ ድምጽ ሬዲዮ ዘጋቢ ኤድ ይራኒያን ከካይሮ የላከውን ዘገባ አዳነች ፍሳዬ ታቀርባለች።
ኑስራ ልኢርሃቢያን ወልመጅሙዓት ልሙርተቢጣ ብሂማ።
በሶሪያ የመንግስት ቴሌቪዥን የተነበበ የሀገሪቱ ወታደራዊ ኃይል መግለጫ የተኩስ ማቆም ስምምነት እስላማዊ መንግስት ነኝ የሚለውንና ጃብሃት አል ኑስሪን የመሳሰሉትን ጽንፈኛ ቡድኖችን እንደማያካትት አመልክቷል። የሶሪያ መንግስትና ተቃዋሚ ቡድኖች በመጪው የካቲት ወር በካዛህ መዲና አስታና ተገናኝተው የሰላም ድርድር እንዲያደርጉ ሩሲያና ቱርክ ተስማምተዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር በመጪው ጥር 20 ቀን ቃለ መሐላ ከፈጸሙ በኋላ ዩናይትድ ስቴትስ በሰላሙ ንግግር ልትሳተፍ እንደምትችል የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አመላክቷል። የቀድሞ የሶሪያ የማስታወቂያ ሚኒስትር መህዲ ዳክላላ ለረጅም ጊዜ ሲነጋገሩበት በቆየው የሰላም ንግግር መስማማት የሶሪያን መንግስት ይጠቅማል ሲሉ በመንግስት ቴሌቪዥን ተናግረዋል። ዋናው ነገር በእንዲህ አይነት የተኩስ ማቆም ስምምነት ከአሉታዊ ይልቅ አዎንታዊ ያመዝናል። ምክንያቱም ምንጊዜም ቢሆን አማጽያን ለማገገም በትጥቅም ሆነ በአቅርቦት መልሶ ለመጠናከር ሊጠቀሙበት የሚችሉበት ሁኔታ አለና ነበር ያሉት። በመንግስት በኩል አዎንታዊ የሚሆነው እስላማዊ መንግስት ነኝ በሚለውና ጀብሃት አልኑስራ ላይ ለማትኮር ይጠቅመዋል ሲሉም አስረድተዋል። ጥሮታ የገቡ የሶሪያ ጀነራል ሃይታም ሐሱን በበኩላቸው ሞስኮና አንካራ አሸባሪዎች የተኩስ ማቆሙን እድል ተጠቅመው ከሀገሪቱ ለማምለጥ እንዳይችሉ ማገድ አለባቸው ሲሉ በቴሌቪዥን አስገንዝበዋል። የቱርክና የሩሲያ ተቆጣጣሪዎች ባዕዳን አማጽያንና አሸባሪዎች ከሩሲያ አምልጠው ግብጽና ቱኒዥያ ወደሚገኙባቸው ሀገሮቻቸው ለመመለስ እንዳይችሉ ድንበሮችን መቆጣጠር አለባቸው ነው ያሉት። ሶሪያ ላይ ይዋጉ የነበሩት እስላማዊ አማጽያን ወደ ሀገሮቻቸው ቢመለሱ ምን ማድረግ እንደሚቻል ሩሲያ፣ ግብጽና ቱኒዥያ ስጋታቸውን ገልጸዋል።
እስላማዊ መንግስት ነኝ የሚለው ቡድን ዋና መሪዎች ከሆኑት አንዱ ሶሪያ ውስጥ ዋና ከተማችን በሚላት ራቃ በህብረቱ የአየር ኃይል ተመቶ ተገድሏል ሲሉ የዩናይትድ ስቴትስ ባለሥልጣናት አስታወቁ። ቀደም ሲል የወጡ ዘገባዎችን ያረጋገጠው የዩናይትድ ስቴትስ መራሹ ህብረት መግለጫ አቡ ጃናዳል አልኩዌቲ ታብካ የሚባለው ግድብ አጠገብ መገደሉን ነው ያመለከተው። አቡ ጃናዳል አልኩዌቲ ቀድሞ የቡድኑ የጦር ኮሚቴ አባል እንደነበር መግለጫው ጠቅሷል።
የጀርመን ባለስልጣናት በርሊን ከተማ በገና በዓል ገበያ ላይ ገበያተኞችን የጭነት መኪናውን ነድቶ አጥቅቶ የገደለው አኒስ አምሪ ከተባለው ሰው ጋር ግንኙነት አለው ተብሎ የተያዘውን ቱኒዥያዊ ለቀውታል። ከአኒስ አምሪ ጋር ግንኙነት አለው የተባለው ተጠርጣሪ እሱ አለመሆኑን አጣርተን ነው ብለዋል ባለስልጣናቱ። አምሪ ሰው በበዛበት የበርሊን ገበያ የጭነት መኪናውን እየነዳ ገብቶ ሲያበቃ 12 ሰው ገሎ 58 ሰዎች ማቅሰሉ ይታወሳል። ጥቃቱን ከማድረሱ አስቀድሞም የእስልምና መንግስት ነኝ ለሚለው ጽንፈኛ ቡድን መሪ ለአቡበከር አልባግዳዲ ታማኝነቱን በመግለጽ የቀረጸው ቪዲዮ ተገኝቷል።
ባለፈው እሁድ ጥቁር ባህር ላይ ወድቆ 92ቱም ተሳፋሪዎቹ ባለቁበት አይሮፕላን ውስጥ ፍንዳታ አልነበረም ሲሉ የሩሲያ ወታደራዊ ባለስልጣናት ዛሬ ተናገሩ። የአደጋ ምርመራው መሪ ሌተና ጀነራል ባይኔቶቭ ከአይሮፕላኑ የበረራ መዝጋቢ ሳጥን ብላክ ቦክስ የተገኙ መረጃዎች ግምገማ መካሄዱን አመልክተዋል። ሆኖም እስካሁን አይሮፕላኑ የወደቀው በሽብር ተግባር ወይም ጥቃት አይደለም ከሚል ድምዳሜ ላይ እንዳልደረሱም ገልጸዋል። በአይሮፕላኑ ላይ ትክክል ያልሆነ ነዳጅ፣ የአብራሪ ጥፋት ወይም ሜካኒካዊ ችግር ተከስቶ እንደሆነ ምርመራው መቀጠሉን ጀኔራሉ ገልጸዋል። አይሮፕላኑ የወደቀው ሶሪያ ላታኪያ ከተማ አቅራቢያ ለሚገኙ የሩሲያ ወታደሮች የፈረንጆችን አዲስ ዓመት በዓል የሙዚቃ ዝግጅት የሚያሳዩ የወታደራዊ ቡድን አባላትን ከሩሲያ ሶቺ ከተማ ወደ ሶሪያ ይዞ በመጓዝ ላይ እንዳለ ነበር።
የደቡብ አሜሪካዋ ሀገር የዩሩጓይ የመጨረሻው አምባገነን መሪ ጄኔራል ግሪጎሪዮ አልቫሬዝ በ91 ዓመታቸው አርፈዋል። እንደ አውሮፓውያን አቆጣጠር የ1970ዎቹና 80ዎቹ ጭካኔ የተመላበት ወታደራዊ አገዛዝ የመጨረሻው መሪ ነበሩ። አልቫሬዝ በአገዛዛቸው ዘመን የሰብአዊ መብት ጥሰት በተፈጸመው ምክንያት 25 ዓመታት እስራት ተፈርዶባቸው ወህኒ ቤት እንዳሉ ነው ታመው ያረፉት። ሌላም የዜና እረፍት አለን።
አሜሪካዊቱ ተዋናይት ዴቢ ሬኖልድስ ተዋናይቱ ልጇ ኬሪ ፊሸር ባረፈች በማግስቱ ትናንት አርፋለች። የ84 ዓመቷ ታዋቂ ተዋናይት ሬኖልድስ ካሊፎርኒያ በቨርሊ ሂልስ ውስጥ ወንድ ልጇ ቤት እንዳለች የአንጎል ውስጥ ደም መፍሰስ ደርሶባት ወዲያው ሆስፒታል ተወስዳ ነበር። ልጇ ታድ ፊሸር ማረፏን ለዜና አውታሮች ባረጋገጠበት ቃሉ እናቴ ከኬሪ ጋር መሆን ፈልጋ ነው፣ በኬሪ ሞት ሐዘን ከምትችለው በላይ ተጎድታ ነበር ማለቱ ተጠቅሷል። ስለ እህቱም ሲናገር ሬኖልድስ ሲንጊንግ ኢን ዘ ሬይን እና ሬኖልድስ ሳይኒንግ ኢን ዘ ሬይን እና ለታላቁ የሲኒማ ሙያ ኦስካር ሽልማት እጩነት ባበቃት the invincible
unsinkable Molly Brown
the unsinkable Molly Brown በተባሉት ፊልሞች ተታወቃለች። አይሪን በተባለው የብሮድዌይ ሙዚቃ ለቶኒ ሽልማት እጩነት በቅታለች። በ60 አመቷ የስታር ዋርስ ፊልም ተዋናይት ልጇ ካሪ ፊሸር ባለፈው ማክሰኞ ከለንደን ወደ ሎስ አንጀለስ በአይሮፕላን በመጓዝ ላይ እንዳለች ነበር በልብ ህመም ታማ ያረፈችው። ዜናው በቃ።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትስ በ25ኛው ሜትር ባንድ ደግሞ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ታህሳስ 20 ምሽት ፕሮግራማችን ነው።
የዩናይትድ ስቴትስ ተመራጭ ፕሬዚዳንት ዶናልድ ትራምፕ በአካባቢ ጥበቃ ጉዳዮች ላይ ያላቸው አቋም ፍጹም ግልጽ ባለመሆኑ ምክንያት ብዙዎችን እያነጋገረ ነው።
የአዲሱ የስኮት ፎርት ሹመት በምናይበት ሰዓት ደግሞ ማንነታቸው እስካሁን የነበራቸው ጀርባቸውን ስናይ በጣም ወደማይሆን መንገድ ምናልባት ስለአየር ንብረት ለውጥ ብቻ ሳይሆን በዩኤስ አሜሪካ መደበኛ ተደርጎ የሚወሰደው ንጹህ አየርና ንጹህ ውሃም ሳይቀር ላይ ስጋት የሚያሳድር ሹመት ነው።
በካናዳ ካልገሪ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር ጌታቸው አሰፋ ትንታኔ ያላቸው በተፈጥሮ አካባቢ ዝግጅት ይመለሳሉ።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ዶክተር መረራ ጉዲና ዛሬ ፍርድ ቤት ቀርበው ፖሊስ ለሁለተኛ ጊዜ ተጨማሪ የ28 ቀን የምርመራ ጊዜ ተሰጥቶታል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲናን ፖሊስ የጠረጠራቸው ከአሸባሪ ድርጅቶች ጋር በመገናኘትና የሽብር ተልእኮ በመቀበል እንዲሁም የአስቸኳይ ጊዜ አዋጁን የሚጥሱ ድርጊቶችን ለመፈጸማቸው ፖሊስ ተጠርጥሯቸዋል። ዶክተር መረራ በቁጥጥር ስር የዋሉት የአውሮፓ ህብረት በቤልጅየም ብራሰልስ ባካሄደው የኢትዮጵያ ሁኔታ የእማኝነት ሰሚ ሸንጎ ፊት ቀርበው ቃላቸውን ሰጥተው ወደ ሀገራቸው እንደተመለሱ ነው። መለስካቸው አምሃ ዛሬ በአዲስ አበባው ችሎት ተገኝቶ የሚከተለውን አጠናቅረዋል።
የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በፖሊስ ቁጥጥር ስር ከዋሉበት ጊዜ ጀምሮ በአደባባይ በብዙ ሰው ሲታዩ ዛሬ የመጀመሪያቸው መሆኑ ነው። ወደ አመሻሹ 10 ሰዓት ከሩብ ላይ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ሲደርሱ በስፍራው ለነበሩ አንዳንድ የዲፕሎማቲኩ ማህበረሰብ አባላት፣ ጋዜጠኞች፣ የፓርቲያቸው አመራር አባላትና ለደጋፊዎቻቸው ለሰላምታ ያህል እጃቸውን አለበለቡ። ረዥም ጥቁር ካፖርት የደረቡት ዶክተር መረራ ጉዲና ከሩቅ እይታ በመልካቸው ላይ ብዙ ለውጥ አይታይም። ወደ ችሎቱ ከጠበቆቻቸው በስተቀር ማንም እንዲገባ አልተፈቀደም። ከጠበቆቻቸው አንዱን ዶክተር ያዕቆብ ኃይለማርያምን በችሎት ምን እንደተከናወነ ጠየቂያቸው ነበረ። ገና ክስ እንዳልተመሰረተ ብዙ ጉዳይ በጅምር ላይ እንዳለና የፖሊስ ጥርጣሬ ብቻ ተገለጸበት እንደሆነ አስረድተዋል።
እንግዲህ በመሰረቱ በዋናነት በሁለት ጉዳዮች ናቸው። አንደኛ ከአሸባሪ ተብሎ ከተፈረጁ ድርጅቶች ጋር ግንኙነት ፈጥሯል። ከነሱ ጋር ተወያይቷል። የሥራም ክፍፍል ተደርጓል የሚል ነው። ሁለተኛው ደግሞ የአስቸኳይ ጊዜ አዋጅ በመጣስ ቅስቀሳ አድርጓል፣ በአዋጁ የተከለከሉ ድርጊቶች ፈጽሟል የሚል ነው። ሁለቱ ናቸው እንግዲህ አሁን በዶክተር መረራ የተጠረጠሩበት።
ከዚህ ወዲያ ጠበቆቹ ለፍርድ ቤቱ ያመለከቱት ላለፉት አራት ሳምንታት በጥርጣሬ ይዣቸዋለሁ ያለው ፖሊስ ለጥርጣሬው መሰረት የሆነውን መረጃ ለመያዙ ወይንም በዚሁ ረገድ ምን እንደሰራ ለፍርድ ቤቱ እንዲያስረዳ ነበረ። ከዶክተር መረራ ጠበቆች አንዱ አቶ ወንድሙ ይብሳ ከዚህ በኋላ የነበረው የተጠርጣሪው የዋስ መብት እንዲከበር ማመልከት ብቻ ነበር ይላሉ።
የዋስ መብቱ የሰውየው የዶክተር መረራ አገር አቀፍ ዓለም አቀፍ አስተዋጽኦ ለአርባ ዓመት በዚህ ሀገር ውስጥ ወጥቶ ወርዶ አሁን መንግስት የሆኑትንም ጭምር ለአርባ ዓመት ሽብር መጥፎ እንደሆነ ከህግ ውጪ ትግል ማድረግ መጥፎ እንደሆነ ያስተማማረ በመሆኑ እና አሁንም ደግሞ በቂ ዋስትና ያላቸው በመሆኑ ከጤንነታቸው ከእድሜያቸው አንጻር ልዩ ግምት ተሰጥቶ የዋስ መብት ይጠበቅልን ብለን የጠየቅነው፣ ፖሊሶቹም ደግሞ ይህንኑ ተቃወሙና ፍርድ ቤቱ በመጨረሻ ላይ አዋጁን ማክበር ስላለብኝ 28 ቀን ቀጥዬ እሰጣለሁ ብሎ ለጥር 18 ቀን ከቀኑ 9 ሰዓት ከ30 ላይ ቀጠሮ ሰጠን ማለት ነው።
ዶክተር መረራ ጉዲና ከአንድ ወር በፊት የአውሮፓ ህብረት ፓርላማ ባደረገላቸው ጥሪ ስብሰባ ተካፍለው ወደ አገራቸው ከተመለሱ በኋላ በፖሊስ ቁጥጥር ስር መዋላቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ቴልአቪቭና የኦባማ አስተዳደር የተሟሟቀ እሰጥ አገባ ላይ ናቸው። እስራኤል በኃይል በያዘቻቸው ግዛቶች ላይ የምታካሂደውን የሰፈራ ግንባታ ያወገዘውና እንቅስቃሴዋን እንድታቆም የጠየቀው የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ውሳኔ ከጸደቀ ወዲህ ዩናይትድ ስቴትስ ድምፅን የመሻር አቅሟን ተግባራዊ ባለማድረጓና የውሳኔውን መጽደቅ ባለማስቆሟ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በእጅጉ በሽቀዋል። የኦባማን አስተዳደር የውሳኔውን ረቂቅ ያቀረቡና ድምፃቸውንም የሰጡ ሌሎች አገሮችን የተባበሩት መንግሥታት ድርጅትን ራሱንም አብዝተው እያብጠለጠሉና እየወቀሱም ናቸው። ዲፕሎማሲያዊ እርምጃዎችን እየወሰዱ ከመንግሥታቱ ድርጅት ጋር ያላቸውን ግንኙነቶችም እየፈተሹ ነው። ሀገራቸው ለተለያዩ የድርጅቱ ተቋማት የምትሰጠውን ገንዘብም ለማቆም ወስነዋል። ይህ በእንዲህ ሳለ የተሰናባቹ የኦባማ አስተዳደር የውጭ ጉዳይ ሚኒስትር ጃን ኬሪ አብዝተው የሚያሳስቧቸው የእስራኤል ፍልስጤም ግጭት በዘላቂነት የሚቆምበት ጉዳይና የእስራኤል ጥቅምና ደህንነትም የሚጠበቅባቸው መላዎች መሆናቸውን እየተናገሩ ነው። ተሰናባቹ ኬሪ ትናንት ባደረጉት አብይ የተባለ ንግግራቸው ለዚያ የመካከለኛው ምስራቅ አልቋጭ ያለ የሰላም ችግር መፍትሔ ይሰጣል ያሉትን ራዕያቸውን ይፋ አድርገዋል። የውጭ ጉዳይ ሚኒስትሩ ለአንድ ሰዓት ያህል ሲናገሩ የአንድ እስራኤል ፍልስጤም መንግሥት ምስረታ የእስራኤልን ደህንነትም ሆነ ጥቅም አያስጠብቅም ብለዋል። የሁለት መንግሥታት መፍትሔም እጅግ የከበደ ባሉት አደጋ ላይ መሆኑንም ገልጸዋል። በዮርዳኖስ ወንዝ ምዕራባዊ ዳርቻ ዌስት ባንክ እየተባለ ይጠራል እና በምስራቅ ኢየሩሳሌም ይዞታዎች ላይ የእስራኤልን የሰፈራ ማስፋፋት የሚደግፉ ወገኖች የእስራኤልን መጻኢ ዕጣ ፈንታ እየደነገጉ ናቸው ብለዋል ጃን ኬሪ።
They believe in one state, Greater Israel. In fact, one prominent minister who heads a pro-settler party.
እነርሱ የሚያምኑት በአንድ መንግስት ነው፣ ታላቋ እስራኤል። የአንድ የሰፈራ መርሃ ግብሩን የሚደግፍ ፓርቲ መሪ የዩናይትድ ስቴትስ ምርጫ እንደተጠናቀቀ የሁለት መንግስታት መፍትሄ ዘመን አከተመ ሲሉ አቋማቸውን አውጀዋል።
ቤንጃሚን ኔታንያሁ ባለፈው ዓመት በተካሄደው ምርጫ በድጋሚ ለመመረጥ እየተወዳደሩ በነበረ ጊዜ ባካሄዷቸው ዘመቻዎች እርሳቸው ባሉበት የፍልስጤም መንግሥት የሚባል ጨርሶ አይፈጠርም ብለው ነበር። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋይት ሃውስ ከገቡ በኋላ ለእስራኤል የሚሰጡት ድጋፍ እንደማይናወጥ አስታውቀዋል። ኬሪ በትናንት ንግግራቸው ታላቋ እስራኤል ሰላም ጨርሶ አታገኝም ብለዋል።
Of Jews and Palestinians living between the Jordan River and the Mediterranean.
በዮርዳኖስ ወንዝና በሜዲትራኒያን ባህር መካከል ባለው ቦታ ላይ ቁጥራቸው መሳ ለመሳ የሆነ አይሁድና ፍልስጤማውያን ይኖራሉ። ምርጫ አላቸው፣ በአንድ መንግስት ጥላ ስር አብረው ለመኖር አሊያም በየፊናቸው ሆነው በሁለት መንግስታት ለመተዳደር ሊመርጡ ይችላሉ። ምርጫው የአንድ መንግስት አስተዳደር ከሆነ እስራኤል መሆን ያለባት አንድም አይሁዳዊ አንድም ዲሞክራሲያዊ ነው። ሁለቱንም ልትሆን አትችልም። እናም መቼም ቢሆን ሰላም አታገኝም። ይህ ነው መሰረታዊው ሐቅ።
ዩናይትድ ስቴትስ ለእስራኤል ሌላ ማንም መንግሥት ሰጥቷት የማያውቀውን ያህል ድጋፍ መስጠቷን ኬሪ አስታውሰዋል። እናም ሁለቱም ዲሞክራሲያዊ እሴቶቻቸውን የማጽናታቸው ነገርም እውን ሆኖ ይቀጥል ዘንድ አሳስበዋል።
We cannot properly defend and protect Israel if we allow a viable two-state solution to be destroyed.
የሚታየው የሁለት መንግስታት ምስረታ መፍትሄ በአይናችን ስር እንዲጠፋ ከፈቀድን እስራኤልን በአግባቡ መጠበቅና መከላከል አንችልም።
ለአሜሪካው የውጭ ጉዳይ ሚኒስትር መልሳቸውን ፈጥነው የሰጡት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኬሪ ንግግር ሆን ተብሎ ፍልስጤማውያንን ለመጥቀም የተውጠነጠነ ነው ሲሉ ነቅፈውታል። የኬሪ ንግግር የተዛባ ነው ብለዋል ኔታንያሁ።
What he did was to spend most of his speech blaming Israel for the lack of peace.
ኬሪ ያደረጉት አይሁድ በራሳቸው ምድርና በዘላለማዊ መናገሻቸው ኢየሩሳሌም የመኖር መብታቸውን የሚደነግገውን ፖሊሲ በአዛኝ መሳይ ቃላት በማውገዝ አብዛኛው ንግግራቸው ያሉት ለሰላሙ መጥፋት እስራኤልን በሚክናትነት መክሰስ ነው።
የሁለቱ ሀገሮች ምስረታ የሚባለው መፍትሄ ኢየሩሳሌም የእስራኤልም ወደፊት እንዲመሰረት ሐሳብ የቀረበበት የፍልስጤም መንግስት ዋና ከተማም እንድትሆን ይደነግጋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውሳኔ የፍልስጤም መንግስት መናገሻ ይሆናል በተባለው ምስራቅ ኢየሩሳሌም ክልል የሰፈራ ግንባታዋን እንድታቆም ያዛል። እስራኤል አይዞሽ ጥር 12 መጣልሽ ይያሉ የኦባማ አስተዳደር የድምጽ ተአቅቦ ማድረጉን የሚያብጠለጥሉት ተመራጩ ፕሬዝዳንት ዶናልድ ትራምፕ ሁኔታዎች ከጃንዋሪ 20 በኋላ ለተመድም ለእስራኤልም የተለዩ ይሆናሉ ብለዋል።
ቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ኬንያ ይወስደናል። ኬንያው ምርጫ ማሻሻያ የተዘጋጀው አወዛጋቢ ሕግ ለመወሰኛው ምክር ቤት ቀርቧል። የማሻሻያው ሕግ የኤሌክትሮኒክስ ድምፅ መቁጠሪያ መሳሪያው ባይሰራ ምርጫ ኮሚሽኑ ቆጠራውን በሰው ኃይል እንዲያካሄድ እድል የሚሰጥ ነው። ተቃዋሚዎች ግን ይህን አልወደዱትም፣ ለማጭበርበር መንገድ ይከፍታል በማለት ከቀጣዩ ዓመት የኬንያ ምርጫ አስቀድሞ ሀገሪቱ ውስጥ ያለው ፖለቲካዊ ውጥረት አይሏል። የምክር ቤት አባላቱ ግን ህዝቡ ሰከን እንዲል እየመከሩ ናቸው። ሞሐመድ ዩሱፍ ከናይሮቢ ዘገባ ልኳል። አዲሱ አበበ ያቀርባል።
የመወሰኛው ምክር ቤት ትናንት በረቂቅ ህጉ ላይ ድምፅ አላሰጠም። ይልቁንም አፈጉባኤው ኤክዌ ኢቱሮ ለኮሚቴ ነው የመሩት።
የህግ አገልግሎት ቋሚ ኮሚቴውና የሰብአዊ መብቶች በአስቸኳይ ተንቀሳቅሰው ሪፖርታቸውን የመወሰኛው ምክር ቤት ለልዩ ስብሰባ በሚገናኝበት ለፊታችን ረቡዕ ማቅረብ ይኖርባቸዋል።
ባለፈው ሳምንት በምክር ቤት አባላቱ መካከል ከነበረው ትርምስና የእርስ በርስ መጎሻሸም አኳያ የትናንት ረቡዕ ስብሰባ እርጋታና ሰላም የሰፈነበት እንደነበር ተገልጧል። በረቂቅ ህግ የቀረበው ማሻሻያና ተቃዋሚዎች ለማጭበርበር በር ይከፍታል ብለው ያልተቀበሉት ረቂቅ ለድምፅ ቆጠራው የኤሌክትሮኒክ ድምፅ መቁጠሪያው ካልሰራ የሰው ኃይል ለመጠቀም የሚያስችል እንደነበር ይታወቃል። የተቃዋሚ የመወሰኛው ምክር ቤት አባል አሞዝ ዋኮ ጉዳዩ ወደ ኮሚቴ መመራቱን ወደውታል።
ገና ለገና የጊዜ ገደቡን እንጠብቃለን ብለን በሩጫ በምናደርገው ውሳኔ ሕገ መንግሥታችን ላይ ያለው የኬንያ ሕዝብ ዋና መመሪያም የሆነውና የሉዓላዊነታችን ማስጠበቂያ መርህ እንዳይናጋ ስጋት አለኝ። በውይይት በሰከነ የሐሳብ ልውውጥ አምናለሁ። ስለዚህ ኮሚቴው ጊዜ ወስዶ እንዲወያይበት መደረጉ አስደስቶኛል።
የምርጫ ሕጉ ከተቀየረ ተቃዋሚዎች ሰላማዊ ሰልፍ ማድረጋቸውን እንደሚቀጥሉና ለመጪው ዓመት በታቀደው አገር አቀፍ ምርጫም እንደማይካፈሉ አስጠንቅቀዋል። ይህ አሁን ኬንያ ውስጥ ያለው የፖለቲካ አለመረጋጋትና በዚህም ምክንያት የተፈጠረው ውጥረት እንደ አውሮፓ አቆጣጠር በ2007ና 8 የነበረውን 1300 ሰዎች ሞተው ሌሎች ከ300 ሺህ በላይ ከቤት ንብረታቸው የተፈናቀሉበትን የድኅረ ምርጫ ዓመፅ እንዳይቀሰቅስ ተሰግቷል። በመወሰኛው ምክር ቤት የብዙሃኑ መሪ ኪሱሬል ኪንዲኬ ኮሚቴው ለጉዳዩ ከፍተኛ ትኩረት እንዲሰጠው ይመክራሉ።
Certain clarities have to be highlighted, Mr. Speaker, because there has been extraordinary...
አንዳንድ ግልጽ መሆን ያለባቸው ጉዳዮች እንዳሉ መታወቅ አለበት ይላሉ አባሏ። ምክንያቱም በሁለቱ ወገኖች መካከል ግዜ ተወስዶበት ከፍተኛ የሆነ መስዋዕትነትም ተከፍሎበታልና ያ ካልሆነ ጉዳዩ በመላ አገሪቱ ተሰራይቶ የህዝቡን አንድነት የሚከፋፍል ሊሆን ይችላል ነው ያሉት የምክር ቤት የብዙሃኑ መሪ። የህግ መምሪያ ምክር ቤቱ አባላት እንደገለጡት ህጉ እንዲለወጥ ጥያቄው የቀረበው በነጻው የምርጫና የድንበር ኮሚሽኑ ነው። የፖለቲካ ተንታኙ ማርቲን አንዲቴ አገሪቱ ውስጥ ለተፈጠረው ፖለቲካዊ ቀውስ ያስመረጫ አካሉን ይወክሳሉ።
The political will is not there. Once IBC encounter those challenges, they should have
የፖለቲካ ፈቃደኝነቱ የለም። ነጻው የምርጫና የድንበር ኮሚሽን ገና ችግሩ ሲቀርብለት ለሁለቱም ወገኖች ጎበዝ ችግር ገጥሞናል ማለት ነበረበት። ያኔ ሁሉም የየበኩሉን መፍትሄ ያቀርባል። ጉዳዩ ለገዢው ፓርቲም ሆነ ለተቃዋሚው የለውጥና የዲሞክራሲ ጥምረት ሲቀርብ ወደ አንድ የመስማሚያ ሐሳብ ይደረሳል። ከዚያ የማሻሻያውን ረቂቅ ህግ ለምክር ቤቱ ማቅረብ ይቻላል ማለት ነው።
በአንድ ወገን ብቻ የሚቀርብ ሐሳብ ሁልጊዜም ቢሆን ጥርጥርንና አለመተማመንን ይፈጥራል። ኋላም መንገዱን ለአመጽና ለሁከት ይከፍታል ሲሉ ተንታኙ ማርቲን አንዴቲ ያሰምሩበታል። ተቃዋሚዎች ከመጪው ረቡዕ የሚጀምር የሰላማዊ ሰልፍ ጥሪ ያቀረቡ ሲሆን የመወሰኛው ምክር ቤት የጀመረው ያሁኑ አካሄድ ይህን ንቅዳቸውን ያስለውጣቸው እንደው ግን ወደፊት የሚታየው ይሆናል።
ዓለማችን በአውሮፓውያኑ ዓመት 2016 ከግማሽ ምዕት ዓመት በላይ ከአሜሪካ ጋር ተፋጠው ከቆዩ የሀገር መሪ አንስቶ በገፋ ዕድሜ ህዋ ላይ በመቆየት እስከሚታወቁ ጠፈርተኛ እንዲሁም በስፖርቱ ዓለምም ስማቸው የገነነ ሰዎችን አታለች። የቪኦኤው አራሽ አራባስ ዳጅ ባጠናቀረው ዘገባ በ2016 ዓመተ ምህረት ከዚህ ዓለም የተለዩትን የነዚህንና የሌሎችን በርካታ ሰዎችን ሕይወት መለስ ብሎ ይቃኛል። ዓለም እንዴት እንደሚያስታውሳቸውም ይተርካል። ሰሎሞን ክፍሌ ያቀርበዋል።
በፖፕ የሙዚቃ ስልት ስመ ጥሩ ዴቪድ ቦዊ በካንሰር ህመም ሲሰቃይ ቆይቶ ባለፈው ዓመት ጥር ወር ላይ ያረፈው በ69 ዓመቱ ነው። ለዓለም ባበረከተው ሙዚቃው ምንጊዜም ሲታወስ ይቆያል። ካናዳዊው ጠፈርተኛ ክሪስ ሆድፊልድ ቦዊ ስፔስ ኦዲቲ በሚል ያቀረበውን ዜማ በመጫወት ያስታውሰዋል። መንኮራኩሯ ከዓለም አቀፉ የጠፈር ምርምር ጣቢያ ወደ ምድር የመልስ ጉዞ ስትጀምር ነበር ቦዊ ያን ዜማ ያቀነባበረው። በዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ አንቶኒን ስካሊያም ያረፉት በ2016 የካቲት ወር ላይ ነበር። ስካሊያ እንደ አውሮፓውያን ዘመን አቆጣጠር በ1986 ዓ ም ላይ ነበር በያኔው ፕሬዚደንት ሮናልድ ሬጋን የተሾሙት። ሕገ መንግሥቱ በተቀረጸበት ጊዜ አተረጓጎሙ መጽናት እንዳለበት አጥብቀው ይከራከሩ የነበሩ ዳኛ ናቸው። በዚያኑ የካቲት ወር ቡትሮስ ጋሊ ተከተሉ። ግብፃዊው ቡትሮስ ጋሊ ስድስተኛው የተባበሩት መንግሥታት ድርጅት ዋና ጸሐፊና የመጀመሪያው አፍሪካዊና አረብ የሆኑ የዓለሙ ድርጅት ከፍተኛ ባለሥልጣን ነበሩ። በቀጣዩ መጋቢት ወር 2016 በአውሮፓውያኑ አቆጣጠር የቀድሞ የዩናይትድ ስቴትስ ፕሬዚደንት ሮናልድ ሬጋን ባለቤት ናንሲ ሬጋን በ94 ዓመታቸው አረፉ። ናንሲ ሬጋን እንደ ባለቤታቸው ሁሉ ሮናልድ ሬጋን የፊልም ተዋናይ የነበሩ ሲሆን እምቢኝ ለአደንዛዥ እጽ የሚል የጸረ ሱረት ዘመቻ በመምራት ይታወቃሉ። በሚያዝያ በዓለማችን ስሙ በከፍተኛ ደረጃ የገዘፈው የፖፕ ሙዚቃ አቀንቃኝ ፕሪንስ በ57 ዓመት ዕድሜው ያረፈው ከመጠን በላይ ወስዷል በተባለው ድራግ ወይም ሱስ አስመጭ እጽ ምክንያት ነው። ብዙዎች በምድራችን ተወዳዳሪ የሌለው ሙዚቀኛ ሲሉ የጠሩትን ፕሪንስ ያስታወሱት ሥራዎቹን መለስ ብለው በማስታወስ ነው። በሰኔ ወር በመተንፈስ ችግርና በፓርኪንሰንስ ህመም ለብዙ ዓመታት ሲሰቃይ የቆየው በዓለም ዝነኛው ቡጥኛ መሐመድ አሊ ተከተለ። አሊ የሲቪል መብቶች ታጋይ የነበረ ሲሆን ስሙን ከካሽስ ክሌ ወደ መሐመድ አሊ የቀየረው የእስልምናን እምነት ከተቀበለ በኋላ ነው። መሐመድ አሊ በቪየትናሙ ጦርነት አልሳተፈም በማለቱ የዩናይትድ ስቴትስ መንግስት በእስር ቀጥቷል። 2016 ከመገባደዱ በፊት ባለው የአውሮፓውያኑ የመጨረሻው ወር ዲሰምበር ማለት በያዝነው ታህሳስ ደግሞ ሌላ በዓለማችን በከፍተኛ ደረጃ የታወቀ አትሌት አተናል። ኢትዮጵያዊው የኦሎምፒክ ጀግና ምሩጽ ይፍጠር የሞተውም ከመተንፈስ ችግር ጋር በተያያዘ ህመም በ72 ዓመቱ መሆኑ ታውቋል። በብዙዎች እምነት በመካከለኛ ርቀት ሩጫ ውድድሮች ምሩጽ ይፍጠርን የሚወዳደር አትሌት አልታየም። በሞስኩ ኦሊምፒክ በ5ና 10 ሺህ በሁለቱም ርቀቶች በአንደኝነት አጠናቆ ሁለት የወርቅ ሜዳሊያዎችን ያገኘና ማርሽ ቀያሪው የሚል መጠሪያ የተሰጠው አትሌት እንደነበር ይታወሳል። የጀርመን ናዚዎች በአይሁዶች ላይ ከፈጸሙት ፍጅት ሆሎኮስት በመባል የሚታወቃል ከዚያ እልቂት የተረፉትና የኖቤል ተሸላሚው ሎሬት ኤሊ ዊዝል በ87 ዓመት ዕድሜያቸው ያረፉት ደግሞ ባለፈው ነሐሴ ነበር። ፕሮፌሰር ኤሊ ዊዝል ከ60 በላይ መጻሕፍት የደረሱና እዚህ በዋሽንግተን ዲሲ የታነጸውን የሆሎኮስት ሰለባዎች መታሰቢያ ቤተ መዘክር በማቋቋም መሪ ሚና የተጫወቱ ናቸው። የቀድሞው የእስራኤል ፕሬዚደንት ሺሞን ፔሬዝ በዚያኑ ነሐሴ ወር በልብ መታወክ ችግር አረፉ። ፔሬዝ ይስሐቅ ራቢንና የፍልስጤሙ መሪ ያስር አረፋት እንደ አውሮፓውያን ዘመን አቆጣጠር በ1994 በኦስሎ ለተደረሰው የአረብ እስራኤል የሰላም ስምምነት ላበረከቱት አስተዋጽኦ በጋራ የኖቤል ሽልማት ማግኘታቸው ይታወሳል። ኮሚኒስቱ የኪዩባ መሪ ፊዴል ካስትሮም ባለፈው ጥቅምት መጨረሻ አረፉ። በሚያጨሷቸው ምርጥ ሲጋሮችና በወታደራዊ ልብሶቻቸው የሚለዩት ካስትሮ ላመኑበት ዓላማቸው በጽናት በመቆም ይወደሳሉ። በሰብአዊ መብቶች አያያዛቸውና የሀገሪቱን ኢኮኖሚ ማንሳት አልቻሉም በመባል ደግሞ ይተቻሉ። ምድራችንን በመዞር የመጀመሪያው አሜሪካዊ ጠፈርተኛ ጆን ግሌን በ95 ዓመታቸው ያረፉት ደግሞ በያዝነው ታህሳስ ወር ነው። ለ20 ዓመታት ያህል በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ያገለገሉ ሴናተር ጆን ግሌን ኦሃዮን ክፍለ ግዛት ይወክላሉ። በ77 ዓመት ዕድሜያቸው ወደ ጠፈር በመምጠቅ የመጀመሪያው ሰው ተብለዋል። ባለፈው እሁድ የአውሮፓውያኑ የገና በዓል በተከበረበት ዕለት በ1980ዎቹ ሙዚቃዎች ተወዳጁ ጆርጅ ማይክል በ53 ዓመቱ አርፏል። ዋም በመባል የሚታወቀውን ተወዳጅ ስልት በጋራ በመጫወት ዝናን አትርፏል። ማይክል ለዝና ሳይሆን በሚስጥር በካንሰር ህመም ለሚሰቃዩና ከኤችአይቪ ኤድስ ቫይረስ ጋር ለሚኖሩ ሕፃናት በብዙ ሚሊዮኖች ዶላር ይረዳ እንደነበር ታውቋል። በጥቂቱ ያነሳናቸውን እነዚህንና ሌሎች በዓለም ዙሪያ ያጣናቸውን ሁሉ ነፍስ ይማር። አትሌት ምሩጽ ይፍጠርን በተመለከተ የራዲዮ መጽሔት ከነገ በስቲያ እሁድ ዝግጅቱ በስፋት ይመለስበታል። እንድታደምጡ ከወዲሁን ጋብዛለን።
እንግዲህ ዜናዎቻችንን እንደዚሁም የትንታኔውን ክፍለ ጊዜ ካገባደድን እስቲ አንድ ሰው እናስታውስ። ከዚህ ብዙም ሳንርቅ ሙዚቃን ጋብዛችሁ ልረሳሽ አልቻልኩም።
Yeah, I'm so no fish.
በጣም የምወደው ዜማ ነው ሶሎሞን። በጣም 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 ነው የሚያሳዝነው። የኤርሚያስ እንግዲህ ካጣናቸው በዚህ 2016 ካጣናቸው ሰዎች መካከል አንዱ ነው። በዚህ በግሩም ዜማው ይታወሳል።
እንግዲህ እንደዚህ አይነት ዝግጅቶቻችን ሰሞኑንም ይቀጥላሉ። 2016ን የምናስታውስበት ወደ ተከታዩ ክፍለ ጊዜ ነው አሁን የምንሸጋገረው። ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ሐሙስ ታህሳስ 20 2009 ዓ.ም ከቀኑ 7 ሰዓት ከ37 ደቂቃ ነው። ወደ ተከታዩ ዝግጅታችን ነው የምናልፈው። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እና በናይል ሳት ነው እየተከታተላችሁን ያላችሁት። በሴቶች ላይ በሚፈጸም ጥቃትና በመከላከሉ ላይ ያተኩራል።
በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም ያለሙ የግንዛቤ ማስጨበጫ ፕሮግራሞች በስፋት መካሄድ እንዳለባቸው ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ ወጣት ተማሪዎች ተናገሩ። የዩናይትድ ስቴትስ ኤምባሲ ካካሄደው የ16 ቀናት የግንዛቤ ማስጨበጫ ዘመቻ ፕሮግራሞች አንዱ በሆነ ስነ ስርዓት ላይ የተሳተፉ ተማሪዎች እንዳሉት በተለይ በወጣቶች ላይ መስራት ፈጣን ውጤት ሊያመጣ ይችላል። ዘመቻው በመላው ዓለም የሚካሄደው ዘመቻ አካል መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ብሩመን ተናግረዋል። በስፍራው የተገኘው እስክንድር ፍሬው ዘገባውን አድርሶናል።
በተለያየ መልኩ በሴቶች ላይ የሚፈጸም ጥቃት በዛሬው ዓለም እንደ ከፍተኛ የሰብአዊ መብት ጥሰት ይወሰዳል። ተግባሩ ግን አልቆመም። ኢትዮጵያም አካላዊ፣ አእምሮዊና የስነ ተዋልዶ ችግር የሚያስከትለው ይህ ጥቃት ጎልቶ ከሚታይባቸው ሀገራት ትመደባለች። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ እየተጠናቀቀ ባለው የ2016 ዓ ም ካከናወናቸው የግንዛቤ ማስጨበጫ ፕሮግራሞች አንዱን በዚሁ ርዕስ ላይ አድርጓል። በልዩ ልዩ ጉዳዮች ላይ ግንዛቤ ለመፍጠርና ማህበረሰባዊ ለውጥ ለማምጣት የበኩሉን አስተዋጽኦ ያደረገ መሆኑን የሚጠቁመው ኤምባሲው በሴቶች ላይ የሚፈጸምን ጥቃት ለማስቆም ያካሄደው የግንዛቤ ማስጨበጫ ዘመቻ በተለይ በወጣቶች ላይ ማተኮሩን አመልክቷል። በያዝነው ታህሳስ ወር የተጠናቀቀውና ለ16 ቀናት የተካሄደው የግንዛቤ ማስጨበጫ ዘመቻ ከአዲስ አበባ እስከ ድሬዳዋ እስከ ጅጅጋ የዘለቁ ፕሮግራሞችን ያካተተ ነው። በማስታወቂያ ፖስተሮች፣ በባነሮችና በሌሎችም ዝግጅቶች የታገዘ በተለይ ድሬዳዋ በሚገኘው የአሜሪካ ማዕከል በተዘጋጀው ስነ ስርዓት ላይ ወጣት ተማሪዎች ተገኝተዋል። አጠር ያለ ፊልምና የተደረጉ ገለጻዎችን ተከታትለዋል። በኢትዮጵያ የሚካሄደው ዘመቻ በመላው ዓለም የሚካሄደው ዘመቻ አካል መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ፒተር ብሩማን ተናግረዋል።
Each year here in Addis Ababa and around the world, the 16 days campaign is geared towards bringing awareness about the threat that gender-based violence poses to all of us, to all of our communities around the world.
በየዓመቱ በአዲስ አበባና በዓለም ዙሪያ የሚካሄደው ዘመቻ ጾታን መሰረት ያደረገው ጥቃት በሁላችንም ላይ በዓለም ዙሪያ በሚገኙ ማህበረሰቦቻችንም ላይ ሁሉ ስለሚደቀነው ስጋት ግንዛቤ መፍጠርን ዓላማ ያደረገ ነው። 16 የዘመቻ ቀናት ደግሞ ወደ ሌሎች አገሪቱ አካባቢዎች ጭምር ለመጓዝ አቅም ይሰጡናል። ትናንት ለምሳሌ በጅጅጋ ከተማ በሴት ልጅ ላይ የሚፈጸምን ግርዛት ለመዋጋት ከሚንቀሳቀሱ ቡድኖች ጋር እየሰራሁና እየተነጋገርኩ ነበር። በኢትዮጵያና በቀረው ዓለም የዚህ ተጠቂ የሆኑ ሴቶች አሉ። በዚህ መልኩ ተጠቂ የሆኑ ሴቶች በዩናይትድ ስቴትስ፣ በብሪታንያ፣ በኢንዶኔዥያ፣ በናይጄሪያና በአፍሪካ ቀንድ የሚገኛሉ ነው ያሉት። በስነ ስርዓቱ ላይ የተገኙ ወጣቶችም በሴቶች ላይ የሚፈጸምን ጥቃት የተመለከቱ የግንዛቤ ማስጨበጫ መድረኮች ከፍተኛ ጠቀሜታ እንዳላቸው ያምናሉ። የአራተኛ ዓመት የዩኒቨርሲቲ ተማሪ የሆነችው ትንሳኤ የማነ የተሳታፊዎቹን ስብጥር በማብራራት ትጀምራለች።
ሴቶቹን አብዛኛው የመጡት ሴቶቹም ወንዶቹም ከሁለት ሃይ ስኩል ነው እዚህ ድሬዳዋ ያለው፣ የሳቢያን ሃይ ስኩል እና በዚህ የሀር መንገድ ሃይ ስኩል። ከሁለቱ ሃይ ስኩል የ11ኛ ክፍል ተማሪዎች እና 11ኛ ክፍል ተማሪዎች ናቸው። አክሰስ የሚባልም ፕሮግራም አለ፣ እንግሊዝኛ ትምህርት ላይ ፎከስ የሚያደርግ ዋና እንግሊዝኛ ስልጠና ነው። ከዛም የመጡ ወንዶቹ ደግሞ ከዛ የመጡ ናቸው።
ስለዚህ ቀደም ሲልም በተለያየ ፕሮግራም ሲሳተፉ የነበሩ ናቸው አብዛኛዎቹ አሁን እዚህ የተገኙት?
እናቃቸዋለን።
ምን ጥቅም አለው አሁን እንደዚህ በዚህ መንገድ እየተሰባሰቡ እንደ አይነት ልውውጥ ማድረግ፣ የሀሳብ ልውውጥ ማድረግ፣ ገለጻ ማድረጉ? አንቺ ስታዩ ምን ለውጥ እያመጣ ነው? ወይስ እንግዲህ ውጤት የሚጠበቀው ወደፊት ነው?
አይ ያው ትልቅ ለውጥ ያለው ይመስለኛል። ምክንያቱም እየተሰራ ያለው ይሄ ስራ ወጣቶች ላይ ነው። ወጣቶች ደግሞ ጀስት የሀገር ተረካቢ ናቸው፣ እንደገና የህብረተሰቡ ዋና ክፍል ናቸው። ወጣቶች ላይ ከሰራን ዋናው ህብረተሰብ ክፍል ላይ ሰራን ማለት ነው። ወጣቶች ናቸው፣ ትምህርት ቤት ናቸው፣ ትምህርት ቤት የሚማሩ ልጆች ናቸው። ከዚህ ትምህርት ቤት ወጥተው ደግሞ ዩኒቨርሲቲ የሚገቡ ናቸው። ስለዚህ ይህንን ነገር በግልጽ ማውራታችን ለሴቶችም ለሁሉም በቃ ጀስት ኮንፊደንስ፣ አሁን በተለይ ለሴቶች የራስ መተማመን ይኖራቸዋል። ኖ ማለት ይሄ ነገር አይሆንም፣ እዚህ ጋር ይበቃል፣ በቃ እንደዚህ መሆን የለበትም የሚል በልበ ሙሉነት ይሄ ትክክል አይደለም ብሎ የመናገር እንትን አለ እና ጀስት የነበረውን የማህበረሰብ ጫና በሴቶች ላይ ያለውን ጫና በጣም በጣም አድርጎ ይቀንሰዋል፣ ይለውጠዋል ደግሞ ያንን ስታይል።
አሁን ግን ሴቶች አንቺ እንዳልሽው ደፍረው እንዲናገሩ የሚጠበቀውና ዋናው አስጊ ነገር ትኩረት ሊሰጠው የሚገባው በሴት ልጆች ላይ የሚፈጸም ጥቃት ነው። ሌሎችም ነገሮች አሉ አሁን ከሴቶች ጋር ተያይዞ የሚነሱ ችግሮች እና አንቺ በግልሽ የትኛው ላይ ቢተኩር ትመርጫለሽ? እንደዚህ አይነት ውይይቶች ላይ በምን ርዕስ ላይ?
ጥሩ ርዕስ ነው አሁን የተወያየንበት ያለው የሴቶች ጥቃት ጀስት አሁን በመድፈር ብቻ በዛ ዙሪያ ብቻ አይደለም፣ በተለያየ ዙሪያ ነው እየተወራ ያለው። ትምህርት ቤት ራሱ አሁን ምሳሌ በገጠራማ አንዳንድ ገጠራማ አካባቢዎች ላይ እስከ ተወሰነ ድረስ ነው የሚማሩት ተማሪዎቹ ሴቶቹ ማለት ነው። ጀስት እኩልነት የሌለበት ቦታ ላይ እና ትምህርታቸውን እንኳን አይጨርሱም። ያላቻ ጋብቻ ያለ ጊዜያቸው ያገባሉ። እና ሰፋ ያለ ሀሳብ ይመስለኛል አሁን እየተወራበት ያለው።
በድሬዳዋ ዩኒቨርሲቲ የሚዲያና ኮሚኒኬሽን መምህር መሆኑን የገለጸው ወረታው ቻሌ በተግባር በተከሰቱ ምሳሌዎች የተደገፉት ገለጻዎች የወጣቶችን ግንዛቤ እንደሚያሳድጉ ያምናል።
በአሜሪካ ኤምባሲ በኩል እየተካሄደ ያለው ሴቶች ጥቃት ላይ ወይም ጾታን ትኩረት ያደረገ ጾታ ላይ ነው። ያ ደግሞ አሁን ወጣቶች ናቸው እዚህ ጋር የተሰባሰቡትና ወጣቶቹ የበለጠ ግንዛቤ በአንዴ ብቻ የሚፈጠር አይደለም። ደጋግሞ መንገር፣ ደጋግሞ ማሳየት፣ የተለያዩ በተግባር የተከሰቱ ክስተቶችን ማሳየት ወጣቶቹ ግንዛቤ እንዲኖራቸው ከዚሁ ለካ እንደዚህም አለ፣ ራሴን መጠበቅ አለብኝ፣ እንዴትስ መጠበቅ አለብኝ የሚለውን ችግር ቢደርስብኝም ምን ይሆናል መፍትሄ የሚለውን ነገርን የሚያሳይ ፕሮግራም ነው። ስለዚህ ለልጆቹ በጣም ይጠቅማል። ሁላችንም ግንዛቤውን ያለን በቂ አይመስለኝም። ሌላ የተለያዩ ከጊዜው ጋር የሚመጡ የሚደረጉ የወንጀል አይነቶችም በሴቶች ላይ የሚደርሱ የጥቃት አይነቶችም ይለያያሉና እንደ ጊዜው ሁልጊዜ ማስተማርና ማሳየት መልካም ነው። ስለዚህ ትልቅ ፋይዳ አለው ባይደ
የሁለተኛ ደረጃ ትምህርት ቤት ተማሪ መሆኗን የገለጸችው እድል በኃይሉ እንደዚህ አይነት የግንዛቤ ማስጨበጫ ፕሮግራሞች መስፋትና መቀጠል እንዳለባቸው ትናገራለች።
አሁን ለምሳሌ ወደ ማህበረሰቡ ወርደው ቢሰሩ በእኛ በተማሪዎች ብቻ ሳይሆን ወርደው ወደ ስርም ማህበረሰቡን ቢያስተምሩ አንድ ጥቅም አለው ብዬ አስባለሁ። ሁለተኛ ደግሞ ገጠር አካባቢ ብዙ ቢሰራበት አሪፍ ነው እላለሁ።
በተለይ የድሬዳዋው ፕሮግራም ሴቶችን በአክብሮትና በእኩልነት ስለመያዝ፣ በእነሱ ላይ የሚፈጸምን ጥቃትም ስለማስቆም መልእክቱን ለጓደኞቻቸው ማስተላለፍ ለሚችሉ ለወጣት ሴቶችና ወንዶች የተዘጋጀ መሆኑን ኤምባሲው አስተውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች ዝግጅታችን ይቀጥላል። ተከታዩ ዝግጅት ደግሞ የተፈጥሮ አካባቢ ነው።
የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ በአካባቢ ጥበቃ ጉዳዮች ላይ ያላቸው አቋም ፍጹም ግልጽ ባለመሆኑ ምክንያት ብዙዎችን እያነጋገረ ነው። ዶናልድ ትራምፕ ለካቢኔያቸው ከሰጧቸው እጅግ አወዛጋቢና አነጋጋሪ ከሆኑ ሹመቶች መካከል የአካባቢ ጥበቃ ኤጀንሲውን እንዲመሩላቸው ያሰቧቸው ነገረ ፈጅ ስካት ፕሪዮት ምናልባት ከጎሉት መካከል ሳይሆኑ አይቀሩም። ዶናልድ ትራምፕም ራሳቸው በተፈጥሮ አካባቢ ጥበቃና በአየር ንብረት ለውጥ ጉዳዮች ላይ ያሏቸው አቋሞች የተፈጥሮ አካባቢ ተሟጋቾችና ተመራማሪዎችን የሚያስደስቱ አይደሉም። በካናዳው ካልጋሪ ዩኒቨርሲቲ ተባባሪ ፕሮፌሰር ዶክተር ጌታቸው አሰፋ ትንታኔ ይሰጡናል።
ተመራጩ ፕሬዚደንት ትራምፕ ከአካባቢ ጥበቃ ጋር ወይም በተለይ ደግሞ ከአየር ንብረት ለውጥ ጋር በተያያዘ ምናልባት የማለዘብ የመለወጥ የማለስለስ ነገር ያሳያሉ እያሳዩ ነው የሚል ተስፋ ታይቶ ነበረ። እንደምታውቀው የቀድሞውን ምክትል ፕሬዚደንት አልጎርን አግኝተው ከተነጋገሩ በኋላ ከታዋቂ ሰዎች ደግሞ ሊዮናርዶ ዲካፕሪዮ የትራምፕን ልጅ አግኝቶ በቅርቡ ስለሰራው ዘጋቢ ፊልም ከጥፋት ውሃ በፊት ብለን ልንተርጉም የምችለው ፊልም በተመለከተ ተነጋገሩ በሚባልበት ሰዓት የተወሰኑ ተስፋዎች ነበሩ ማለት ነው። ነገር ግን አሁን እንዳነሳው የአዲሱ የስኮት ፎርድ ሹመት በምናይበት ሰዓት ደግሞ ማንነታቸው እስካሁን የነበራቸው ጀርባቸውን ስናይ በጣም ወደማይሆን መንገድ ምናልባት ስለ አየር ንብረት ለውጥ ብቻ ሳይሆን በዩኤስ አሜሪካ መደበኛ ተደርጎ የሚወሰደው ንጹህ አየርና ንጹህ ውሃም ሳይቀር ላይ ስጋት የሚያሳድር ሹመት ነው። ወደ ዝርዝሩ መሄድ እንችላለን። ማን ናቸው?
አሁን ወደ ዝርዝሩ ይሄዱልኝ። ማን ናቸው ለመሆኑ እኛ አዲሱ ተሿሚ ስኮት ፕሮንት? እና ከዚህ አሁን ካነሱት ንጹህ ኢነርጂ ጋር አያይዘው ምንድን ነው የእሳቸው ቦታ? በምንድን ነው የሚታወቁት እኚህ ሰው?
ጥሩ። እንግዲህ እኚህ ሰው የኦክላማ ስቴት ጠቅላይ አቃቤ ሕግ ሆነው የሚሰሩ ናቸው እና በተከታታይ በተደጋጋሚ የአካባቢ ጥበቃ ባለስልጣንን ሲከሱ የነበሩ ወደ ፍርድ ቤት እየወሰዱ ሲገትሩ የነበሩ ናቸው። አሁን እንግዲህ
የኦባማ አስተዳደርን የአካባቢ ጥበቃ ባለስልጣን ማለት ሆኖ?
አዎ በትክክል። እና እዛ ላይ በምን ጉዳዮች ነበረ ይህንን የባለስልጣን መስሪያ ቤቱን ይወስዱ የነበረው በምንልበት ሰዓት ደግሞ ምሳሌዎች በብሔራዊ ፓርኮች ያለው አይነት ወይም ሊፈጠር የሚችል የኬሚካላዊ የአየር ብክለት በጉም መልክ ሊገለጽ የሚችል እሱን ለማስቀረት ያለ የተደራጀ ህግ አለ። እሱን በመቃወም ከነዳጅና ጋዝ ማውጣት ጋር ተያይዞ የአየር ንብረት ለዋጭ ጋዝ የሚቴን የምንለው እሱንም ለመገደብ የወጣ ህግ፣ እሱንም በተመለከተ ባለስልጣን መስሪያ ቤቱን ወደ ፍርድ ቤት ወስደዋል። በቅርቡ ደግሞ እስካሁን በፍርድ ሂደት ላይ ያለው የፕሬዚደንት ኦባማ የንጹህ ኃይል እቅድ የሚባለውን በተመለከተ 28 ስቴቶች ኦክላሆማን ጨምሮ 28 ስቴቶችን ወክለው የከሰል ድንጋይ ኢንዱስትሪውን የነዳጅና የተፈጥሮ ጋዝ ኢንዱስትሪውን ወክለው ፌዴራል መንግስትን ማለት ነው የአካባቢ ጥበቃ ባለስልጣን ወደ ፍርድ ቤት የወሰዱ ሰው ናቸው። ይሄ ብቻ ሳይሆን የሚታወቁት ሰው ሰራሽ የአየር ንብረት ለውጥ ክስተት የለም ባይ ሲሆኑ የለም ባይነታቸው እንደ ሙያ የያዙ ናቸው። እንደ አማተር ሳይሆን እንደ ሙያ የያዙ መደበኛ ተሟጋች ናቸው።
እንደው በማስጨበጫ ለማስረገጥ እና ለማሳመን ጥረት የሚያደርጉ ሰው ናቸው ማለት ነው።
አዎ በቃ የአየር ንብረት ለውጥ ሳይንስ ያላለቀ ሙግት ነው ከሚለው ጀምሮ የለም እስከሚለው እና እንዲያውም የነዳጅ ኢንዱስትሪው አሻንጉሊት ተብሎ የሚታወቁ ናቸው። ለምንድነው የሚባሉት? እንግዲህ በመንግስታት አሻንጉሊት የምንላቸው የሌላ አካል ስራ የሚያስፈጽሙ እንደምንለው እኚህም በዚህ በያዙት የስልጣን የአቃቤ ሕግ ባለስልጣንነት የነዳጅ ኢንዱስትሪዎች የሚጽፉት ደብዳቤ ሳይቀር እንዳለ በስቴት መንግስት ፖስታ ነው የራሳቸው አርማ ባለበት በዛ እንዳለ የሚያስተላልፉ የነበሩ ሰው ናቸው።
በኦክላሆማ ግዛት ፖስታ ማለት ነው እና የራስጌ ወረቀት ማለት ነው።
አዎ እና በዛ የሚያስተላልፉ የፌዴራል መንግስት ስልጣንን በእጅጉ መገደብ የሚፈልጉ በዚህ ጉዳይ ላይ ማለት ነው። ይሄ ጉዳይ የፌዴራል መንግስት መሆን የለበትም። በጤና ዙሪያም ሳይቀር በአካባቢ ጉዳይ ዙሪያ እንደዚህ አጥብቀው ሲከራከሩና ሲሰሩ የነበሩ ናቸው እና አሁን እንግዲህ እንቆቅልሽ የሚሆነው ስልጣኑን ለመገደብ ስራ እንዳይሰራ ጭራሽ እንዲያውም ምንም እንዳይንቀሳቀስ ለማድረግ ሲንቀሳቀሱ የነበረውን ባለስልጣን መስሪያ ቤትን እንዲመሩ መመረጣቸው ለዓለምም ለህዝብም ለሁሉም የሚያስተላልፈው መልእክት አሉታዊ እንጂ ሌላ ሊሆን አይችልም እና እኛ አይነት ሰው ናቸው አሁን እንግዲህ በእጩነት የቀረቡት።
እርስዎ ለመሆኑ የእሳቸውን መሾም መጀመሪያ ሲሰሙ ምን ተሰማዎት?
በጣም ምንድና አሁን ስለ ተስፋ እንግዲህ ሁልጊዜ የሆነ ነገር ሲመጣ ስለ ተስፋ ማሰብ ሞክራለሁኝ እና ምናልባት እንደዚህን ከተደረገ በኋላ ያለመሆን እድላቸው ምን ያክል ነው ወደሚለው ነው የገባሁት። እና አሁንም እንግዲህ ያለመሆን እድላቸው ምናልባት እንደሚታወቀው ወደ መወሰኛ ምክር ቤት ሄዶ ስለሚጸድቅ እዛ ላይ እንግዲህ ከፍተኛ ሙግትና እንቅፋት ለመፍጠር በዲሞክራቶች በኩል እና ምናልባትም በሳይንስ በሚያምኑ ሪፐብሊካኖች ሳይቀር ትብብር ይኖራል የሚል ተስፋ አለ። ግን እንደሚታወቀው እስካሁን የምናደርጋቸው ተስፋዎችም ትራምፕ በተከታታይ ተስፋውን በማጨለም ያው እየሰሩ ስለሆነ ያ ተስፋ ብዙ እምነት ላንጥልበት እንችላለን። ግን መጀመሪያ የታሰበኝ ምን ሊደረግ ይችላል፣ ምንድን ነው ያለው ተስፋ የሚለው ነው።
የተወካዮች ምክር ቤቱ በተለይ ደግሞ አሁን እርስዎ የገለጹት ሕግ መወሰኛ ምክር ቤቱ በአብዛኛው በሪፐብሊካን የተያያዘ ነው። አሁን የትራምፕ ጉዳይ ብቻ አይደለም፣ በዚህ በአየር ንብረት ለውጥ እና በሌሎችም ሹመቶች ላይ ብዙዎችን እያነጋገረ ያለው እና በተወካዮች ምክር ቤት ውስጥ ያሉ ሪፐብሊካን እንደራሴዎች ደግሞ ብዙ ጊዜ የሚታወቁት በዚህ በአካባቢ ጥበቃ ጉዳይ ላይ ከዲሞክራቶቹ የተለየ አቋም ይዘው ሲያንጸባርቁ ነው እና ይሄ አሁን እርሱ የሚያነሱልኝ ተስፋው ምን ያህል ሊለመልም የሚችል ፍሬ አለው?
ምናልባት ምንድን ነው እዚህ ላይ ያለው ጉዳይ አሁን እኚህ ሰው በእጩነት የቀረቡት ከአየር ንብረት ለውጥ በተሻገረ መልኩ ራሱ ላለፉት 40-50 ዓመታት በአሜሪካ ውስጥ ጥያቄ የማይሆን የንጹህ አየር እና የንጹህ ውሃ ጉዳይ ሳይቀር ሊያበላሹ ይችላሉ። ምክንያቱም ልቅ የሆነ የኩባንያዎች የበላይነት እነሱ ሳይነኩ ወደ ውሃም ይሁን ወደ አየር የሚለቁት ነገር መገደብ የለበትም፣ መገደብም ካለበት በዚህ መልኩ ነው ብለው በጣም ልቅ በሆነ መልኩ ስለሚያስቡ መቼም ልጆች የልጆች እና ያው የራሳቸውም ህይወት ጤና የሚያሳስባቸው በሳይንሱም የሚያምኑ ሪፐብሊካኖች አሉ የሚል ተስፋ ነው እንግዲህ ያለው። ምናልባት እንደተባለው የአየር ንብረት ለውጥ ጉዳይ ላይ ብቻ ቢሆን ኖሮ ያው በሪፐብሊካኖች ቁጥጥር ስር ከመሆኑ አንጻር ምክር ቤቱ ያልከው ነገር ነበረ ያው የሚሆነው እና አሁንም በነገራችን ላይ ይሄም ራሱ ዋስትና አይሰጥም። ግን ከዛ ቀጥሎም ከኒውዮርክ ጠቅላይ አቃቤ ሕግ ጀምሮ ሌሎችም እሳቸው የሚመሩት የአካባቢ ጥበቃ ባለስልጣንን ወደ ፍርድ ቤት እየወሰዱ ሕግ እንዲያከብር ሕግ እንዳይሽር ለማድረግ ያው ካሁኑ እየተባበሩ ያሉ አሉ። በሌላ በኩል ደግሞ ሌላው ግን ትልቁ ተስፋ እሳቸው ቢሾሙም ትራምፕም የፈለጉትንም ቢያደርጉም መሬት ላይ ያሉ የገበያ የንግድ ዓለሙ ኃይሎች ስራ ላይ ናቸው አሁን በኦባማ ምክንያት ማለት ነው። እና ያ ወደ ኋላ የማይመለስ የማይቀለበስ ሊሆን ይችላል በዚህ በአየር ንብረት ለውጥ ዙሪያ። ሌሎች ደግሞ ምናልባት በአሜሪካ ውስጥ ወደ 130 የሚሆኑ ከንቲባዎች አሉ። እነዚህ ከንቲባዎች የራሳቸው የሆነ አካሄድ አላቸው። እንግዲህ ያልተማከለ አሰራር ስለሆነ መንግስት ላይ ያለው ፌዴራል መንግስቱ የፈለገው ቢል በእኛ አይነት ሰው የተለያየ ህግ ቢያሳልፍም እነዚህ ከንቲባዎች በፈጠሩት ህብረት እንደሚታወቀው ደግሞ ከ75 በላይ ሰው የሚኖሩ በከተሞች ነው። ከባድ ኢንዱስትሪም ያለው ከተማ ላይ ነው። ኃይል ማመንጫዎችም ያሉት ከተማዎች ውስጥ ነው። መኪኖችም ያው እንግዲህ ከአየር ንብረት ለውጥ ጋር የምናያይዘው የመኪና ጭስ በሙሉ ከተማ ውስጥ የሚሆን ስለሆነ እነዚህ ከንቲባዎች የሚያመጡት ለውጥና እየሰሩት ያለው ስራ ምናልባት ማንም ይሾም ተስፋችን እንዳይጨልም ሊያደርግ ይችላል።
ዶክተር ጌታቸው ከቀሪ ትንታኔያቸው ጋር በሌላ ዝግጅት ይመለሳሉ። ለዛሬ አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እየተላለፈላችሁ ያለውን ስርጭት ነው እያደመጣችሁ ያላችሁት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የጥንታዊ ቅርሶች ስርቆት፣ ዘረፋና ህገወጥ ዝውውር የቅርሶቹንና የሰው ልጆችን የስልጣኔ ታሪክ ያህል ዘመን የጠገበ የወንጀል ምግባር ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ማንኛውም የላቀ ዋጋ ያለው ቁስ ለዘራፊዎች ጋባዥ ወይም ማጓጊ ጨዋታ ነው። ያ የሚዘረፍ ቅርስ ዘመን የጠገበ ሆኖ ሲገኝም አለያም ልዩና ብርቅ ሆኖ ከተገኘ በተራው የዚያ ቁስ ዋጋና ተፈላጊነትም ያንኑ ያህል ይንራል። እንዲህ ባለው ሁኔታ በአብዛኛው ቅርሶቹ ተሰርቀው ከአገር እንዲወጡ ይደረጋል። ለዚያ ታሪካዊ ቅርስ ዳጎስ ያለ ዋጋ ሊከፍል የሚችል የቅርስ ነጣቂ ወደሚገኝበት የጥንታዊ ቅርስ ምዝበራና ህገወጥ አስተላላፊነት ለድንበር ተሻጋሪ የተደራጁ ወንበዴዎች እጅግ አትራፊ ገቢር ነው። አንዳንዴም ይህ የወንጀል ሥራ አሸባሪ ድርጅቶችን ይጨምራል ይላል ርዕሰ አንቀጹ። ግብጽ ላለፉት በርካታ ዓመታት እንደሆነ ሁሉ ዛሬም አንደኛዋ የነኚህ ለስርቆትና ህገወጥ ዝውውር የሚዳረጉ ታሪካዊ፣ ባህላዊና የጥንታዊነት ፋይዳቸው የጎላ ቅርሶች ምንጭ ናት። እንደ ግብጹ የሀገር ውስጥ ሚኒስቴርም የባህልና የታሪክ ፋይዳቸው የጎላ ጥንታዊ ቅርሶች ስርቆት ከ18ኛው ክፍለ ዘመን መባቻ አንስቶ ይታይ የነበርና በእጅጉም ከፍ ወዳለ መጠን ያለው ስርቆትና ዘረፋ እስከተሸጋገረበት የአረቡ አብዮት እስከተቀሰቀሰበት እንደ አውሮፓውያን የዘመን አቆጣጠር 2011 ዓ.ም ሳይቋረጥ የዘለቀ ነው። ለእነኚህ በስርቆት ለተሰበሰቡ ቅርሶች አንደኛዋ መዳረሻና መሸሸጊያ ዩናይትድ ስቴትስ ናት። በመሆኑም ከግብጽ እየተሰረቁ የሚወጡትን የባህልና የሰው ልጆች ጥንታዊ አመጣጥና ሕይወት አስረጅ ቅርሶች ሕገወጥ ዝውውር ለመቆጣጠር ዩናይትድ ስቴትስና ግብጽ አብረው መስራት ያለባቸው። ይህንኑም መሠረት አድርገው ነው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የግብጹ አቻቸው ሳሜ ሻኩሪ ባለፈው የህዳር ወር የባህል ቅርሶችን ለመታደግ የታለመ የስምምነት ሰነድ የተፈራረሙት። በስምምነቱም መሠረት ካለፈው ህዳር 26 አንስቶ ዩናይትድ ስቴትስ ዕድሜ ዘመናቸው ከ5200 ዓመተ ዓለም አንስቶ እስከ 1517 ዓመተ ምህረት የሚገመቱ የግብጽን ባህላዊ ቅርስ የሚወክሉ ቅርሶች፣ የሰው ልጆችን ጥንታዊ አመጣጥና ሕይወት አስረጂ ቁሳቁሶች ወደ ሀገር ውስጥ የማስገባት ፍቃድ ላይ ገደብ ጣለችው። ርዕሰ አንቀጹ ይቀጥላል። ይህ የስምምነት ሰነድ ይላል ርዕሰ አንቀጹ፣ የመካከለኛውን ምስራቅና የምዕራብ አፍሪቃ አገሮችን ጨምሮ የአገሮችን የታሪክና የባህል ቅርሶች ጥበቃ ለማረጋገጥ የታለመና ለዓመታትም በጥናትና በዝግጅት ላይ የቆየ የመጀመሪያው የጋራ ጥረት ማሳያ ነው ያሉት የውጭ ጉዳይ ሚኒስትር ኬሪ፣ እነኚህ በምንም አይነት ዋጋ የማይተመኑ ብርቅ የታሪክ ቅርሶች መገኛቸው መሆን ያለበት ከሕገ ወጥ አዘዋዋሪዎች አሊያም ከወንጀለኞች እጅ አይደለም ይላሉ። በሕገ ወጥ መንገድ የሚሸጡና የሚለወጡ ገንዘብ ያላቸው በአንዳች ስፍራ እንዲሸሽጓቸው የሚገቡ ተራ ሸቀጦችም አይደሉም ሲሉ ኬሪ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ የዕለቱን መረጃዎች ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 22 ብር ከ40 ሳንቲም ተመንዝሯል። የባንክ መሸጫ ዋጋው 22 ብር ከ85 ሳንቲም ነው። አንድ ዩሮ 23 ብር ከ76 ሳንቲም ነው። የባንክ መሸጫ ዋጋው 23 ብር ከ30 ሳንቲም ደግሞ የመግዣ ዋጋ ነው። አንድ የእንግሊዝ ፓውንድ የባንክ መግዣ ዋጋ 27 ብር ከ40 ሳንቲም፣ የመሸጫ ዋጋው 28 ከ94 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ዛሬ ታህሳስ 2009 ዓመተ ምህረት ካወጣው የምንዛሪ ዝርዝር ያገኘሁትን ነው ማካፍላችሁ። www.nbe.gov.et ላይ 18 ሌሎች ምንዛሪዎችንም የያዘ ዝርዝር ሰፍሯል። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ዛሬ በዌብሳይቱ www.etiomet.gov.et ላይ ባወጣው ትንበያ መሠረት ነገ አርብ ታህሳስ 21 2009 ዓ ም አዲስ አበባ ፀሐያማ እንደምትሆን ተንብየዋል። ከፍተኛ ሙቀቷ 23፣ ዝቅተኛው 7 ዲግሪ ሴልሺየስ ይሆናል። በኢትዮጵያ ነገ ዝቅተኛው ሙቀት የጅማው ዝቅተኛ 2 ዲግሪ ሴልሺየስ ነው። ይሄ ማሰብ አይቻልም። በጣም በጣም ብርድ ነው። ጅማ ላይ መጠንቀቅ ጥሩ ነው። ጋምቤላ ላይ ደግሞ በተቃራኒው ከፍተኛው ሙቀት በሀገሪቱ 41 ዲግሪ ሴልሺየስ ነው። ውህ እንዴት እንደምትውሏት አላውቅም። እና በሁለቱም በኩል ያላችሁ ጥሩ ጥንቃቄ አድርጉ። ከዛ በተረፈ ሙሉ ሀገሪቱ ፀሐያማ ነው የምትሆነው። ለዛሬ ዝግጅታችን በዚሁ ተጠናቀቀ።
የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍጻሄ እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና
ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን።
ፕሮግራሙን እየመራች የነበረችው ብርሃን ኃይሉ ነች። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።